የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ካይተናል የመጀመሪያው ነው። አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ክርክር መድረክ የመጀመሪያው ነው።
አቶ ዳኛቸው ቦጋለ ናቸው። በአካል ጉዳተኞች ጉዳይ የህግ አማካሪም ሆኖ ይሰራሉ። በአይነቱ የመጀመሪያ ስለሆነው የአካል ጉዳተኞችን አካታችነት በሚመለከት ስለተደረገ የፖለቲካ ፓርቲዎች ክርክር በምሽቱ ይነግሩናል።
የአካባቢ ልማት ከንባብ ጋር አልተገናኘ አደጋለው የሚል እምነት አለን።
ደራሲና ጋዜጠኛ ሄኖክ ስዩምን የሰማነው በድሬዳዋ ከተማ የንባብን ባህል ለማሳደግ ስለተከፈተ አንድ አውደ ርዕይ በሚያወሳ መሰናዶ ውስጥ ሙሉ ሐሳቡ ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ባለፈው ሳምንት በማሊ በተካሄደው መፈንቅለ መንግስት ምክንያት በሀገሪቱ በደረሰው የፖለቲካ ቀውስ ዙሪያ አስቸኳይ ስብሰባ ያካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ማሊ ከማህበረሰቡ እንድትታገድ መወሰኑን የጋና የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትሩ ሺርሌ ኦይርኮር ቦችዌይ እንደተናገሩት 15 ሀገራት በአባልነት የሚገኙበት ኤኮዋስ በማሊ ውስጥ በተደጋጋሚ የሚከሰተው የፖለቲካ ለመረጋጋት በምዕራብ አፍሪካ ሀገራት ላይ ሊያደርስ የሚችለው ተጽዕኖ አሳስቦታል። ኤኮዋስ ያካሄደውን ስብሰባ ሲያጠናቅቅም የየሀገሪቱ መሪዎች ባወጡት መግለጫ የማሊ ባለስልጣናት የሽግግር መንግስቱ መሪ የነበሩትንና አሁን በቁም እስር ላይ የሚገኙትን ፕሬዚዳንት ባህ ንዳውና ጠቅላይ ሚኒስትር ሞክታር አዋኒን በአስቸኳይ እንዲፈቱ ጠይቀዋል። ኢኮዋስ አክሎ የጦር አባል ያልሆነ አዲስ ጠቅላይ ሚኒስትር እንዲሰየም የጠየቀ ሲሆን በየካቲት 2014 ይካሄዳል ተብሎ የሚታሰበው ምርጫ እስከሚደርስ አዲስና ሁሉን አቀፍ የሽግግር መንግስት እንዲመሰረትም አሳስቧል። ይህ መፈጸሙን መቆጣጠሪያ መንገድ እንደሚነድፍም ተናግሯል። ኒጀር በተሰኘ በሰሜን ናይጄሪያ የሚገኝ ከተማ ውስጥ ታጣቂዎች አንድ እስላማዊ ትምህርት ቤት ውስጥ የሚማሩ ተማሪዎችን አግተው መውሰዳቸውን የሀገሪቱ ፖሊስ ትላንት አስታውቋል። ከቅርብ ወራት ወዲህ ታጣቂዎች በሰሜኑ የናይጄሪያ ክፍል የሚገኙ ትምህርት ቤቶችና ዩኒቨርሲቲዎችን በማጥቃት ተማሪዎችን እያገቱ ገንዘብ የሚጠይቁ ሲሆን ከታህሳስ ወር ወዲህ ብቻ ከ700 በላይ ተማሪዎች ታግተዋል። የኒጀር ከተማ ፖሊስ ቃል አቀባይ ስለ ሁኔታው በሰጡት መግለጫ ታጣቂዎቹ በሞተር ብስክሌት በመሆን ተጊና የተባለችውን ከተማ እሁድ ዕለት አጥቅተዋል። ቃል አቀባዩ አክለው አጥቂዎቹ ያገኙት ሰው ላይ በመተኮስ እስካሁን ቁጥራቸው በውል ያልታወቁ ልጆችን ሳሊሁ ታንኮ ከተባለ እስላማዊ ትምህርት ቤት አግተው ወስደዋል ብለዋል። የትምህርት ቤቱ ዳይሬክተር አቡበከር ተጊና ለሮይተርስ በስልክ ሲናገሩ ቢያንስ 20 ወይም 25 የሚሆኑ ከባድ መሳሪያ የታጠቁ ሞተረኞች ማየታቸውን ገልጸው ታጣቂዎቹ ወደ ትምህርት ቤቱ በመግባት ከ150 በላይ ተማሪዎች መውሰዳቸውን አስረድተዋል። በትምህርት ቤቱ ወደ 300 የሚጠጉ ተማሪዎች የሚማሩ ሲሆን እድሜያቸው ከ7 እስከ 15 እንደሚሆን የትምህርት ቤቱ ዳይሬክተር ጨምረው አስረድተዋል። ዩናይትድ ስቴትስ በጦርነት የተሰዉ ዜጎቿን ለማሰብ እያከበረች ባለችው የሚሞሪያል ዴይ ክብረ በዓል ላይ ፕሬዚዳንት ጆ ባይደን ተገኝተው የመታሰቢያ ንግግር አድርገዋል። ጆ ባይደን ስልጣን ከያዙ በኋላ ለመጀመሪያ ጊዜ በተገኙበት የዴላዌር መታሰቢያ ድልድይ ላይ ባደረጉት ንግግር በዚህ መታሰቢያ ላይ ለነጻነታችን የተከፈለውን ይህን ዋጋ ማስታወስ ይገባናል ካሉ በኋላ ይህን ዋጋ ለከፈሉትና ለቤተሰቦቻቸው ያለብንን ዕዳ መርሳት የለብንም፣ በሐዘናቸው ልቤ ተሰብሯል ብለዋል። ባይደን አክለው የዴላዌር ብሔራዊ ጦር ሰራዊት አባል የነበረውና በ2015 በካንሰር ከመሞቱ በፊት በኢራቅ ያገለገለው ልጃቸው ቦ የሞተበት 6ኛ ዓመት አስመልክተው ንግግር አድርገዋል። መለየት ምን ያክል እንደሚጎዳ አውቃለሁ፣ ልብ ላይ ትቶት የሚሄደውንም ክፍተት አውቀዋለሁ ሲሉም ሐዘናቸውን ገልጸዋል። በአፍሪካ የመጀመሪያውን ዙር የኮቪድ-19 ክትባት የወሰዱ ሰዎች ሁለተኛውን ዙር ክትባት መከተብ እንዲችሉ የዓለም ጤና ድርጅት 20 ሚሊዮን ክትባቶችን ጠይቋል። የጤና ድርጅቱ አክሎ በአፍሪካ ላለፉት 3 ሳምንታት ወርዶ የነበረው የኮቪድ-19 ስርጭት መጠንም እንደገና ያንሰራራ መሆኑን ባወጣው ሪፖርት አስታውቋል። ሪፖርቱ እንደሚያሳየው በአጉሪቱ በአሁኑ ሰዓት 4.7 ሚሊዮን የቫይረሱ ተያዦች ሲኖሩ 128 ሺህ ሰዎች ለልፈት ተዳርገዋል። ይህም ካለፈው ሳምንት ጋር ሲነጻጸር የ17% ብልጫ አለው። ሞቲ እንደሚያስረዱት ከ65 ሺህ አዲስ የቫይረሱ ተያዦች መሃል 1/3 የሚሆኑት ደቡብ አፍሪካ ውስጥ የሚገኙ ሲሆን በደቡብ አፍሪካ ውስጥ የሚገኘው ልውጡ የቫይረሱ ዝርያ ወደ ጎረቤት ሀገራት ተሰራጭቶ ሊሆን እንደሚችል ስጋት አለ። የቫይረሱ ተያዦች ቁጥር እጅግ ያሻቀበ ካሉባቸው ሀገራት መካከለም ዛምቢያና ናሚቢያ ተጠቃሽ ናቸው። እስካሁን ባለው አሃዝ መሰረት 1.4 ቢሊዮን ሰዎች በሚኖሩባት አፍሪካ የተሰጠው ክትባት 28 ሚሊዮን ሲሆን የመጀመሪያውን ዙር ክትባት የወሰዱ ሰዎች ሙሉ ለሙሉ ቫይረሱን የመከላከያ አቅም እንዲኖራቸው እስከ ሐምሌ ወር አጋማሽ ድረስ ተጨማሪ 20 ሚሊዮን የአስትራዜንካ ክትባት እንደሚያስፈልግ የጤና ድርጅቱ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለዜናው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ የተሰኘውን ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው ዘገባ እንሻገር። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች የአካል ጉዳተኛ ኢትዮጵያውያን ጉዳይ እንደምን አድርገው እንደሚያስተናግዱ የሚመረምር ክርክር ከሰሞኑ ተደርጓል። ክርክሩን የመሩት በአካል ጉዳተኞች ጉዳይ የሕግ አማካሪ የሆኑት አቶ ዳኛቸው ቦጋለ ናቸው። አቶ ዳኛቸው ክርክሩ እንዴት እንደተዘጋጀና ፋይዳው ምን እንደሆነ ጥያቄ አቀርበንላችኋል።
እሺ፣ በጣም አመሰግናለሁ። እንግዲህ ካሁን በፊት በነበሩት 5 ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን እያለ የምንረሳው ጉዳይ ነው። እና በዚህኛው አመት ምርጫ ላይ ግን በተለያየ ዘርፍ ያሉ የተለያዩ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርገዋል። ከነዚህ መካከል አንዱ የኢትዮጵያ አካል ጉዳተኞችና ልማት ማዕከል ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዲቨሎፕመንት ኢሲዲዲ የሚባል ሀገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው በዚህ ሳምንት ያደረግነው። ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ 4 ፓርቲዎች እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜም ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ 4 ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸው እና በፕሮግራሞቻቸው ላይ በማኒፌስቶቻቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል። በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ዲቤት ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል ለእኛ ለአካል ጉዳተኞች። እኔም አካል ጉዳተኛ ነኝ በነገራችን ላይ፣ ቅድም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት። ስለዚህ በእኛ ጉዳይ ላይ የዚህ አይነት ክርክር ሲደረግ ማይታችን የምርጫ ውጤት ምንም ይሁን ምን ትልቅ አንኳር ነገር ነው አበይት ከነውን ነው ብለን ነው እናስበው። በኋላ የሚካሄዱ ምርጫዎች እንግዲህ በያካል ሁለተኛን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን። ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን። አብታም
የክርክሩ መንፈስ ምን ይመስል ነበር? በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያን ምን አይነት የሚበጁ ሐሳቦች ተደመጡበት?
አዎ የመጀመሪያው ነገር ቀደም እንዳልኩት መወያያ መሆኑ ነው። የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው። ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው። ከውይይት ባለፈ ምንድነው የተነሳው ሐሳብ? የክርክር ነጥቦች ምን ይመስላሉ? ለውን ነገር ማንሳቱም አግባብ ነው። በዚህ ረገድ በተለይ አካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን እዚሁ በአቅራቢያችን ካሉ በነ ዩጋንዳ፣ በነ ኬንያ፣ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በህግ ያስቀመጧቸው ድንጋጌዎች አሉ። ህገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧል እና ከዚህ አንጻር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው። እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል። ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው። የተለያዩ ህጎች በእርግጥ አሁንም በሀገራችን አሉ፣ በቂ አይደሉም። ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ 568 የምንለው አለ። አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው። ህገ መንግስታችንም ላይ እንደ ሌሎቹ ሀገራት ቀደም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊ እና ማህበራዊ መብቶች በሚለው ውስጥ አንቀጽ 41 ውስጥ ንዑስ አንቀጽ 5 ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ። በቂ አይደለም ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ። ነገር ግን አንድ ወጥ ህግ ቢኖር ኮምፕሪሄንሲቭ የሆነ ህግ ቢኖር ወይንም ዲሴቢሊቲ አክት እንለዋለን እኛ እንደዛ አይነት ቢኖር አንደኛ ለትግበራም አመቺ ነው። የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ ለማስተናገድ አመቺ ይሆናል። ይህንንም አንስተንላቸዋል። ከዛ ጋር በተያያዘ በተለይ አሁን በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል። በተግባር እየሰሩበት እንደሆነ እና በቅርቡ እንደሚጸድቅ ነግረውናል። ሌሎቹም ፓርቲዎች ከዚህ አንጻር ሀሳቡ እንዳላቸው በማኒፌስቶቸው ውስጥ በፕሮግራማቸው ውስጥ ካካተቷቸው ሀሳቦች አንዱ እንደሆነ ተናግረዋል። ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት፣ የጤና፣ የተደራሽነት ብዙ አገልግሎቶቻችን ህንፃዎቻችን ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንፃዎቻችን ለአካል ጉዳተኞች ተደራሽ አይደሉም። ሌላው ቢቀር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ አይሰጥም። በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት። ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸው ማለት ነው ወይ የሚል ጥያቄ ያስነሳል። ዲስኢንፍራንቻይዝ ያደርጋቸዋል። ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው። ያንን የዜግነት መብታቸውን ይነፍጋቸዋል። ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም በየክርክሩ ላይ። አሁን ራሱ የሚገርመህ ነገር በዚህ በአሁን ባዘጋጀነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ ባስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከት የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል ያንን እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግይቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ ኢሚዩን ነኝ የሚል ማንም ሰብአዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ይቻላል። ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም። የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ for the others በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማሰብ ነገር ላይ ከፍተኛ ክፍተት አለ እና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ። ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት? የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም ኦነስትሊ ለመናገር። ምክንያቱም ኮንክሪት አድርጎ ይሄን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው ይሄን እናደርጋለን ይሄን እንፈጽማለን ማለት በሚል ብቻ የእንትኖች ሊስት ዊሽ ሊስት ማስቀመጥ ሳይሆን ከዛ ባለፈ በዚህ መንገድ ነው ይሄንን ነገር ለማስፈጸም ምንሞክረው እስካሁን ያለው አካሄድ ያለው ክፍተት ይሄን ይመስላል ይሄን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማሁም።
አቶ ዳኛቸው ጋር የጀመርነው ውይይት በነገው ምሽት መሰናዶም ይቀጥላል። በእናንተ ስም አመስግነናቸው ወደ ቀጣዩ መሰናዶን ሻገር። ብሔራዊ ቤተመጻሕፍትና ቤተመዛግብት ኤጀንሲ ከድሬዳዋ ዩኒቨርሲቲና ከድሬዳዋ ባህልና ቱሪዝም ጽሕፈት ቤት ጋር በመተባበር የንባብ ሳምንት አዘጋጅተዋል። በንባብ ሳምንቱ የስነ ጽሑፍ ምሽት፣ የአውደ ጥናት መድረኮችና የመጻሕፍት አውደ ርዕዮች ተዘጋጅተዋል። በአውደ ርዕዩ ለሽያጭ ከቀረቡ አዲስና የቆዩ መጻሕፍት ባሻገር የሕፃናት ማንበቢያና ጽሕፈት መለማመጃ ቦታዎችም ተዘጋጅተዋል። ታሪካዊ ሰነዶችም ተጎብኝተዋል ይለናል አዲስ ቸኮል።
ብሔራዊ ቤተመጻሕፍትና ቤተመዛግብት ኤጀንሲ ከድሬዳዋ አስተዳደር ባህልና ቱሪዝም ጽሕፈት ቤትና ከድሬዳዋ ዩኒቨርሲቲ ጋር በመተባበር የንባብ ሳምንት አዘጋጅተዋል። በንባብ ሳምንቱ ላይ ሕፃናት ንባብና ጽሕፈት የሚለማመዱባቸው መድረኮች፣ የስነ ጽሑፍ ምሽቶችና ጥናታዊ ጽሑፎች የቀረቡበት መድረክም ተዘጋጅቷል። የመጽሐፍ አውደ ርዕይም የዝግጅቱ ዋና አካል ነበር። በአውደ ርዕዩ ላይ በርካታ አዳዲስና የቆዩ መጽሐፍትም ለሽያጭ ቀርበዋል። አውደ ርዕዩ ሲከፈት ንግግር ያደረጉት የድሬዳዋ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ሙራድ በደዊ መጽሐፍት ለእውቀት ገበታ፣ መዛግብት ለዘመን ትውስታ በሚል መሪ ቃል ለሶስተኛ ጊዜ አውደ ርዕይ መዘጋጀቱን አስታውሰዋል። በዚህ ዕለትም በእውቀት የታነጸ ትውልድ ለመገንባት ሁሉም የህብረተሰብ ክፍል የበኩሉ እንዲወጣ ጥሪ አቅርበዋል።
በስብዕና የተላበሰ ተመራማሪ እውቀት ባለቤት ተጨማሪ ሀሳቦችን ማመንጨት የሚችል ትውልድና በተለይ ወጣቶች ላይ መፍጠር እጅግ በጣም አስፈላጊና በየጊዜው ልንሰራው የሚገባ መላው ነዋሪዎቻችንም በዚህ ጉዳይ ላይ በተለይ ደግሞ ወላጆችና ቤተሰቦች ከታች ጀምሮ ያለውን ጀኔሬሽን የማንበብ ባህላችንን በማሳደግ ሁለንተናዊ ስብዕናው የተሟላ ተመራማሪ ያደገ ትውልድና አገርን በእውቀት የተላበሰ ማህበረሰብ ለመፍጠር እጅግ በጣም ወሳኝ በመሆኑ ሁሉም የማህበረሰብ የከተማችን ነዋሪዎች የቀረበው ኤግዚቢሽን መጥተው በመጎብኘት መጽሐፍቶችን ወስደው በማንበብ የማንበብ ባህላችንን እያሳደግን እንሂድ የሚል ጥሪ እያስተላለፍኩኝ
በአውደሪው መክፈቻ ላይ ደራሲያን ልምዳቸውን የሚያካፍሉበት መድረክም ተመቻችቷል። በወቅቱ በደራሲነትና የጉዞ ማስታወሻ ጸሐፊነት የሚታወቀው ተጓዥ ጋዜጠኛ ሄኖክ ስዩም በከተሞች ከመሰረተ ልማት እኩል የንባብ ስፍራዎችም እንዲስፋፉ ጥሪ አቅርቧል።
ድሬዳዋና አካባቢዋ በኢትዮጵያ ስነ ጽሑፍ ውስጥ ስለ ጥር ከሆኑ ብርቅዬ እንቁዎች ያፈሩ አካባቢዎች ናቸው። ነገር ግን
ማንበቡም እንዳለ ሆኖ የንባቡም እንዳለ ሆኖ ሁሉ ጊዜ የሚያሳስበን የከተሞች እድገት የአካባቢ ልማት ከንባብ ጋር ካልተገናኘ አደጋለው የሚል እምነት አለን። ድሬዳዋ ብዙ መሰረተ ልማቶች በየጊዜው እያየን ነው። አዳዲስ ነገሮች እናያለን። መንገዶቿ፣ አካባቢዋ ወይም አዲስ የሚከፈቱ ሆቴሎች እናያለን። የዛን ያክል ድሬዳዋ አዳዲስ ቤተመጻሕፍቶች ያስፈልጓል።
በዘንድሮ አውደ ርዕይ ከአምናው አንጻር አነስተኛ መጽሐፍት መደብሮች በተሳታፊነት ከአዲስ አበባ የመጡ ሲሆን በገበያ ላይም እንብዛም የሚገኙ አረጋዊ መጽሐፍትም በብዛት አልቀረቡም ነበር። ስለ ጉዳዩ የጠየቅናቸው የብሔራዊ ቤተመዛግብትና ቤተመጻሕፍት ኤጀንሲ ኃላፊ አቶ ይኩኖ አምላክ የዚህ መንስኤ በተመሳሳይ ጊዜ በርካታ የመጽሐፍት መደብሮችና አሳታሚዎች የተሳተፉበት የመጽሐፍት አውደ ርዕይ በአዲስ አበባ ከተማ በመዘጋጀቱ ነው ብለዋል። በአውደ ርዕዩ ላይ የድሬዳዋ መጽሐፍት መደብሮችም እንዲሳተፉ ቢጋበዙም አለመሳተፋቸውን የተገለጸው አውደ ርዕዩ ላይ የተሳተፉና ከአዲስ አበባ የመጡ የመጽሐፍት ሻጮች አስቀድመው በጅጅጋና ሀረር መሳተፋቸውን አስታውሰው በእነሱ ግምገማ በሀረር የተሻለ አንባቢና መጽሐፍት ገዢ ነበር ብለዋል። በአውደ ርዕዩ ላይ ከመጽሐፍ ሽያጭ ባሻገር ህፃናት ጽፈትና ንባብ የሚለማመዱባቸው ቦታዎችና አስተማሪዎችም የተዘጋጁ ሲሆን የህፃናቱ ተሳትፎም ጥሩ የሚባል ነበር። ታሪካዊ ሰነዶችም ለጉብኝት ከቀረቡ መካከል ነበሩ። ከአውደ ርዕዩ ባሻገር የስነ ጽሁፍ ምሽትም የተዘጋጀ ሲሆን አውደ ጥናትም የንባብ ሳምንቱ አካል ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለቀደመው ዘገባው አመሰግናለሁ። ዓለም በሙሉ ከአንድ ዓመት በላይ ሲያስጨንቅ የከረመው የኮቪድ-19 ቫይረስ ከ80 በላይ ደሴቶችን የያዘው ፓስፊክ ውቅያኖስ ላይ የሚገኙት የቫናቱ ደሴቶች የኮሮና ቫይረስ እስካሁን ድረስ ያልደረሰባቸው እንደሆነ ተሰምተዋል። እንዴት የሚለውን ጂን ስቴት ከቫናቱ ዋና ከተማ ፖርት ቪላ ያደረሰችንን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
Vanuatu was very lucky in that.
Gana kemejemrewa askedmen dimberachinin bemezgatachin Vanuatu edelenya nat.
በቫኑአቱ በለይቶ ማቆያ ጣቢያ ውስጥ ሆነው ኮቪድ-19 ከተገኘባቸው 3 ሰዎች በስተቀር እስካሁን በማህበረሰብ ውስጥ የተላለፈ የቫይረሱ ተጠቂ አልተገኘም።
እቺ ትንሽ ሀገር ለማስተላለፍ እየሞከረች ያለችው መልእክት ባካችሁ ከኮቪድ ነጻ መሆናችንን ከፍተኛ ግምት ስጡት የሚል ነው።
ቫኑአቱ በጣም የተወሰነ የቫይረሱ መመርመሪያ መሳሪያ ቢኖራትም ያላትን በአግባቡ ለመጠቀም ግን ጥረት አድርጋለች። ያለውን ጥቂት ግብአት በአግባቡ ለመጠቀምም ወደ ሀገሪቱ የሚገቡ ሰዎችን በብዛት ስትመረምር ቆይታለች።
በቫኑአቱ ከመነሻው መለየት የሚያስችለን በጣም ጥሩ ለይቶ የማቆያና የመቆጣጠሪያ መንገድ አለን።
ምድረገነት የሚመስለው ደሴት ከኮቪድ ነጻ ቢሆንም በወረርሽኙ ግን ጉዳት አልደረሰበትም ማለት አይደለም። አብላጫውን የሀገሪቱን ገቢ ከቱሪዝም የምታገኘው ሀገር 70% የሚሆነውን የጉብኝት አገልግሎት ስራ አጣለች።
ከቱሪዝም አንጻር ከታየ 60% የሚሆነው ኢኮኖሚ በቀጥታ የሚሆኑ በተዘዋዋሪ ጉዳት ደርሶበታል። በእርግጥም ድንበሮች ሙሉ በሙሉ በተዘጉበት ሁኔታ በቱሪስቶች ይሞላ የነበረው ሀገር በቀናት ውስጥ ጭር እንዲል ሆኗል።
ድንበሮች ሲዘጋጉ ማክሳለንም ድርጅቱን ዘግቷል። አሁን ሌላ አስጎብኚ ድርጅት ንብረቱን እንዲሸጥ እያገዘ ይገኛል።
አሁን መኪናዎችን እየሸጥን ነው፣ ነገር ግን መኪናዎቹ እያለቁ ነው። የምንጠብቀው ብቸኛ መፍትሄ ክትባቱ ነው።
ክትባቱን ማግኘት የመንግስት ትልቁ ችግር ነው። ክሬግ እንደሚለው ከ80 በላይ በሚሆኑ ደሴቶች ውስጥ ክትባቱን ማሰራጨት በጣም ውስብስብ ስራ ነው።
ምናልባት ክትባቱን ካገኘን ያደጉ ሀገራት በአቅርቦት ካገዙን፣ ዶክተሮችና ነርሶች ደግሞ በማከፋፈል ከተባበሩን ማሳካት እንችላለን። ያንን እርዳታ ካላገኘን ግን በጣም ዝቅተኛ የጤና ስርዓት ላለው ታዳጊ ሀገር በጣም አስቸጋሪ ነው የሚሆነው።
ቫኑአቱ ከኮቪድ ነጻ ሆና ህይወት ቀጥሏል። ሆኖም ጎብኚዎች ባለመኖራቸው ስራ ያጡ በሺዎች የሚቆጠሩ ሰዎች በእርሻ ስራ ላይ ለመሰማራት ወደ ጎረቤት ሀገሮች አውስትራሊያና ኒውዚላንድ ለመሄድ እየሞከሩ ነው። የ23 ዓመቱን ኤሊሻ ሎሊን ጨምሮ
አሁን በጣም አስቸጋሪ ጊዜ በመሆኑ ወደ አውስትራሊያ መሄድ እፈልጋለሁ። በኮቪድ ምክንያት ቫኑአቱ ዝግ ሆኗል። ቤተሰብን ለመርዳት እጄ ስራ ሰርቼ ገንዘብ ማግኘት አለብኝ።
ቫኑአቱ ኢኮኖሚዋን ለማዳን ዜጎቿ መከተብ አለባቸው። ወደ ሀገሪቱ የሚመጡ እንግዶቿም እንዲሁ። ሆኖም እስካሁን ምንም አይነት ክትባት ወደ ቫኑአቱ አልደረሰም። የሀገሪቱ መንግስት ግን በመጪው ሰኔ ክትባት መሰራጨት ይጀምራል ብሎ ተስፋ ያደርጋል።
አድማጮቻችን በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ለእናንተ የሚቀርብ ልዩ መርሃ ግብር ነው። በመቀጠል አጫጭር ስፖርታዊ ዜናዎችን ሰምተን እንመለስ። የመጀመሪያው የአፍሪካ ቅርጫት ኳስ ሊግ ውድድር በትናንትናው ዕለት ተጠናቋል። 12 ሀገራትን የወከሉ ቡድኖች ለሁለት ሳምንታት የተፎካከሩበት ውድድር አሸናፊ የግብፁ ዛማሌክ ሆኗል። ዋንጫውን ለማንሳት ከቱኒዚያው ሞናስትሪኒ ጋር የተጫወተው ዛማሌክ 97-64 በሆነ ውጤት የመጀመሪያውን በባኦባብ ዛፍ ቅርጽ የተሰራውን ዋንጫ ንብረቱ አድርጓል። በሶስተኛ ደረጃ በተደረገ ፉክክር የአንጎላው ፔትሮሊየዝ ሉዋንዳ የሩዋንዳው ፓትሪዮትስን 97-68 አሸንፏል። በዕለቱ የሊጉ የምዕራፍ ማጠናቀቂያ የክብር ሽልማቶችም ተሰጥተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ ውስጥ መልካም ስም የተከሉት ናይጄሪያዊው ሐኪም አለጁዋን፣ የዲሞክራቲክ ኮንጎ ዲኬምቤ ሙቶምቦ እንዲሁም የደቡብ ሱዳኑ ማኑት ቦል ለዚህ ክብር በቅተዋል። በስማቸው የተለያዩ ሽልማቶችም ተሰይመውላቸዋል። በዚህ መሰረት የዛማሊኩ ዋልተር ሆጅ የሐኪም ኦለጅዋን የአፍሪካ ቅርጫት ኳስ ሊግ እጅግ ዋጋ ያለው ተጫዋች ሽልማት ወስዷል። በአማካይ 15.5 ነጥቦችን አስቆጥሯል። ተጫዋቹ አናስ ኦስማን ሙሐመድ ከዛማሊክ እንዲሁ የዲኬምቤ ሙቶምቦን የአፍሪካ ቅርጫት ኳስ ሊግ ምርጥ ተከላካይ ሽልማትን ወስዷል። በጨዋታዎች በአማካይ 2.8 የባላጋራ ሙከራዎችን አክሽፏል። የማኖት ቦል የመልካም ስፖርታዊ ጨዋነት ሽልማትን የወሰደው ደግሞ የሞናስትሪኒው ማክረም ቤን ሮመዳን ነው። ይህ ውድድር ከ200 በላይ ሀገሮች በ15 ቋንቋዎች የቅርጫት ኳስ አፍቃሪያን በቴሌቪዥንና ራዲዮ አውታሮች ተመልክተውታል። የጃፓን ኦሎምፒክ የሚዲያ አጋር አሳይ ሺምቡን ሀገሪቱ በዝግጅት ላይ ያለችበትን ኦሎምፒክ እንድትሰርዝ በርዕሰ አንቀጹ ጠይቋል። የተለያዩ የሕዝብ አስተያየት መሰብሰቢያዎች እንደሚያሳዩት በርካታ ጃፓናውያን ኦሎምፒኩ እንዲሰረዝ ወይንም እንዲተላለፍ ፍላጎት አላቸው። የሀገሪቱ የሐኪሞች ማህበር ሳይቀር በቅርቡ የውድድሩን መከናወን ተቃውሟል። ይሁንና አስተናጁ አካልና የዓለም ኦሎምፒክ ኮሚቴ በርካታ ዓለም አቀፍ ታዳሚዎች እንደማይገኙበት የተነገረለትን አውራ ውድድር ለመሰረዝ እስካሁን ፍላጎት አላሳዩም። የሜዳ ቴኒሱ ዓለም ንግሥት ናኦሚ ኦሳካ የ15,000 ዶላር ቅጣት ተጥሎባታል። ለቅጣት ያበቃት ጥፋት ደግሞ ግራንድ ስለም እየተባለ በሚጠራው አበይት ውድድር ደንብ መሰረት ከጨዋታ በኋላ ጋዜጣዊ መግለጫ መስጠት ሲገባት ያንን ባለመፈጸሟ ነው። ይህንን አድራጎቷን የምትቀጥል ከሆነ ደግሞ ኦሳካ 4 አበይት ውድድሮችን ከሚያጠቃልለው መርሃ ግብር ልትሰናበትም እንደምትችል ማስጠንቀቂያ ተሰጥቷታል። ናኦሚ ኦሳካ ጋዜጣዊ መግለጫ ከመስጠት የተቆጠበችው የተጫዋቾችን የአእምሮ ደህንነት በተመለከተ ግንዛቤ ለመፍጠር እንደሆነ ተነግረዋል። ከጋዜጠኞች የሚቀርቡ ጥያቄዎችን አንድ ሰው ከወደቀ በኋላ ከሚደርስበት ድብደባ ጋር አመሳስላችኋለች። ዜናዎቹ ከሮይተርስ የተገኙ ናቸው። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። I'm gonna make it through.